ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ ሰኔ 16 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በመጀመሪያው ክፍል ፕሮግራማችን በየ15 ቀኑ ቅዳሜ የምናቀርብላችሁ ከሙዚቃ ጓዳ ዝግጅታችንን እናሰማለን። በዛሬ ከሙዚቃ ጓዳ ፕሮግራማችን ዘመናዊ የሙዚቃ ስታይሎች እድገት በኢትዮጵያን እንመለከታለን። በዚህም የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን በቅድሚያ ወደ ዜናው።
በዛሬው ቀን ቁጥሩ በሚሊዮን የሚቆጠር ህዝብ በአዲስ አበባ መስቀል አደባባይ በአብይ አህመድ ተጀምሯል የተባለው የለውጥ እንቅስቃሴ እንዲገፋ ድጋፉን ሰጥቷል። ከአዲስ አበባና ከተለያዩ ቦታዎች የመጣው ህዝብ ስለ መተባበርና አንድነት የሚያራምዱ ለውጡ ግቡን ለመምታት እንዲገፋ የሚጠይቁ የተለያዩ መፈክሮችን ሲያሰሙ መቆየት ተስተውሏል። ትክክለኛውን የኢትዮጵያ ሰንደቅ ዓላማ በሰልፈኞች የተያዙ ሲሆን በተለያዩ ቦታዎች ተሰላፊዎቹ በተለይ ውጋገን ባንክ አካባቢ ወያኔ ሌባ የሚል ጮት ሲያሰሙ የቆዩ መሆናቸው ታውቋል። በሰልፉ መጨረሻ ላይ ቦምብ መበፈንዳቱ በርካታ ሰዎች ሊጎዱ ቻሉ መሆናቸው ታውቋል። የተለያዩ ምንጮች ስለተጎዱ ሰዎች የተቃረኑ መረጃዎችን ሲያቀርቡ ያሉ ቢሆንም በመጨረሻ የጤና ጥበቃ ሚኒስቴር ከሰጠው መረጃ ለማወቅ እንደተቻለው በቦምቡ ጥቃት አንድ ሰው ህይወቱን ያጣ ሲሆን 154 ሰዎች የአካል ጉዳት የደረሰባቸው መሆኑና ከነዚህም ውስጥ 10 በጽኑ የቆሰሉ መሆናቸውን ለማወቅ ተችሏል። ቦምቡን በማፈንዳት የተጠረጠሩ 4 ሰዎችም ተይዘዋል። ሰዎቹ በፖሊስ መኪና የመጡ ሲሆን የፖሊስ ዩኒፎርም ለብሳቸው ተነግሯል። የመጡበት የፖሊስ ታርጋ የተለጠፈባት ተሽከርካሪ በሰልፈኞቹ መስተዋቷ ከመሰባበሩ ለላይ በእሳት የተቃጠለች መሆኑ ተነግሯል። አብይ አህመድ በቦምቡ ፍንዳታ ወቅት ከአደባባዩ በጠባቂዎቹ የተወሰደ ሲሆን ከተወሰነ ጊዜ በኋላ በቴሌቪዥን እንደተናገረው ጥቃቱ በተጠናና በታቀደ መልክ በሙያ በመደገፍ የተፈጸመ ነው ብሏል። የለውጡን ሂደት ለማጨናገፍ የምትሽቀዳደሙ ኃይሎች ድርጊታችሁ በፊትም አልተሳካላችሁም፣ ዛሬም አልተሳካላችሁም፣ ወደፊት አይሳካላችሁም ብሏል። የጸጥታ ኃይሎች ከፍተኛ ዝግጅትና ጥንቃቄ እንዳደረጉ ቀደም ብሎ ቢገልጹም ጥቃት አድራጊዎቹ በተጠናና በሙያ በመደገፍ በመሆኑ ጥቃት ሊያደርሱ ችለዋል። እንደተባለው ጥቃቱ የተፈጸመው በተጠናና በታቀደ መልክ በመሆኑና አጥቂዎችም የፖሊስ ዩኒፎርም መልበሳቸውና የፖሊስ ተሽከርካሪ መጠቀማቸው ጥቃቱ የተደረገው የአብይን አካሄድ በማይደግፉ በወያኔ መሪዎች ሳይሆን አይቀርም የሚል ከፍተኛ ግምት እየተሰጠ ይገኛል። ድርጊቱን የተለያዩ ወገኖች ያወገዙ ሲሆን አሜሪካና የአውሮፓ ህብረት እንዲሁም ጅቡቲና የተባበሩት አረብ መንግስታት መግለጫ በማውጣት አውግዘውታል። የፍኖተ ዲሞክራሲ ሬዲዮ ይህን አይነቱ አረመናዊ ድርጊት በጽኑ ያወገዘ ጉዳት ለደረሰባቸው ዜጎችና ቤተሰቦች መጽናናትን ይመኛል። በዛሬው ቀን በአዲስ አበባው መስቀል አደባባይ ከተደረገው ሰልፍ ሌላ በደሴ፣ በደብረ ማርቆስ፣ በጎንደርና በሌሎች ከተሞችም የድጋፍ ሰልፍ ተደርጓል። ከተፈናቀሉበት ቦታ እንዲመለሱ ሁኔታው ተመቻችቷል በማለት ከባለስልጣኖች የሚሰጠውን ሽንገላ ባለመቀበል ከቤንሻንጉልና ጉሙዝ ክልል የተፈናቀሉ የአማራ ተወላጆች ለመመለስ አለመፈለጋቸውን እየገለጹ ይገኛሉ። እስካሁን ድረስ ከመጡት ውስጥ የተመለሱት ከ40 የማይበልጡ ሲሆን በተለይም በባህር ዳር ቅዱስ ጊዮርጊስ ካቴድራል ቤተክርስቲያን ውስጥ ተጠልለው በመጽዋት የሚኖሩ በርካታ ተፋናቃዮች ለመመለስ ፍላጎት እንደሌላቸው ገልጸዋል። ተፋናቃዮቹ ለመመለስ ፈቃደኛ ካልሆኑባቸው ምክንያቶች መካከል ዋናው የጸጥታ ችግር ሲሆን፣ ሌላው ደግሞ በቂ መቋቋሚያ ያልተሰጣቸው መሆኑና አስተዳዳሪያቸውም በዚሁ በኩል ያሳዩት ትብብር አነስተኛ መሆኑን ገልጸዋል። በደቡብ ኢትዮጵያ በተለያዩ አካባቢዎች በተከሰተው ግጭት ተጠርጥረው የተያዙ 1130 ተጠርጣሪዎች ምርመራ እየተካሄደባቸው እንደሚገኝ የአካባቢው ፖሊስ ኮሚሽነር የገለጸ ሲሆን፣ ቀደም ብሎ የነበረው ግጭት ያስከተለው ጉዳት በመዘርዘር ዘገባ አቅርቧል። ከጥቂት ቀናት በፊት በአካባቢው ለነበረው ግጭት ከ7 በላይ የሚሆኑ ሰዎች ሕይወት ሲያልፍ በርካታ ሰዎች የአካል ጉዳት የደረሰባቸውና ከፍተኛ ግምት ያለው ንብረት የወደመ መሆኑን ባለስልጣኖቹ ገልጸዋል። በሐዋሳ ከተማ ብቻ 15 ሰዎች ሕይወት ያለፈ መሆኑና 9 ሰዎች ላይ ከባድ የአካል ጉዳት መድረሱን፣ በ253 ሰዎች ላይ ቀላል የአካል ጉዳት የደረሰ መሆኑን ተነግሯል። 2 መኖሪያ ቤቶች ሙሉ በሙሉ ሲቃጠሉ 19 ተሽከርካሪዎችና ሞተር ሳይክሎች መቃጠላቸው፣ እንዲሁም 170 የመኖሪያና የንግድ ቤቶች የተዘረፉ መሆናቸውን የፖሊስ መረጃ ጠቁሟል። በከተማዋ በደረሰው ግጭት ምክንያት ከ9500 በላይ የሚሆኑ ዜጎች ከመኖሪያቸው ተፈናቅሏል ተብሏል። በጉራጌ ዞን በነበረው ግጭት የ3 ሰዎች ሕይወት የጠፋ ሲሆን ከ10 በላይ በሚሆኑ ሰዎች የከባድና የቀላል ቁስል አደጋ ደርሶባቸዋል። ከዚህ በላይ 60 መኖሪያ ቤቶች፣ 1 የመንግስት ተቋም፣ 6 ተሽከርካሪዎች መቃጠላቸውን የተሰጠው መግለጫ ይገልጻል። በወላይታ ሶዶ የ3 ሰዎች ሕይወት ማለፉና 12 ሰዎች ከባድና ቀላል የአካል ጉዳት የደረሰባቸው መሆኑም የተነገረ ሲሆን 14 ተሽከርካሪዎችና 59 ሞተር ሳይክሎች መቃጠላቸው፣ እንዲያውም 26 የግልና የመንግስት ተቋማት ዝርፊያ እንደተፈጸማቸው ተገልጿል። በዚህ ዞን ሻመና አካባቢ 6 ሰዎች መሞታቸውና 34 መኖሪያ ቤቶች ቃጠሎና ዝርፊያ የተፈጸመባቸው መሆኑ ታውቋል። በለኩ ከተማ 471 ቤቶች እንደተቃጠሉ፣ 245 ድርጅቶች እንደተዘረፉን ተገልጿል። በይርጋለም ከተማም በ59 መኖሪያ ቤቶች ሲዘረፉ፣ በወንደጎነት 11 ቤቶች ላይ ጉዳት ደርሷልም ተብሏል። ከበርካታዎች እንደሚገለጸው ህዝባዊ ወያኔ አርነት ትግራይ ያመጣው የዘርና የክልል ፖሊሲ በዚሁ መቀጣጠል ዋነኛ ምክንያት ነው ተብሏል። በመጨረሻም የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴው ባወጣው መግለጫ ወያኔ ወደ 280 ታግደው የነበሩ ድረገጾችን ነጻ አደረኩም ቢልም አሁንም ቢሆን የኢህአፓና ከዚህ ድርጅት ጋር ንክኪ አላቸው ያላቸውን ድረገጾችን እንዳገደ ነው አጋልጧል። በድረገጾች አፈና ዋናው ሚና ሲጫወት የነበረው አዲሱ ሹም ራሱ መሆኑን የጠቀሰው ኮሚቴ እስረኛ ተለቀቀ ቢባልም አንድም ኢህአፓ ተብሎ የታሰረ አለመፈታቱን ገልጿል። 28 ዓመታት በወያኔ እስር ቤት የታገቱና የሚሰቃዩ የኢህአፓ አባላት እንዳሉ እናስታውስ ያለው ኮሚቴ ሁሉም የፖለቲካ እስረኞች እንዲፈቱ ትግል ይቀጥል ከማለቱ ባሻገር ዛሬም የሰብአዊ መብት ጥሰት ያልቆመ በመሆኑ የህዝብ መብት ይከበር የሚለው ትግል ተፋፍሞ መቀጠል ይገባዋል ሲልም አሳስቧል። የራሱ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ድረ ገጽ ወይም ዌብሳይት አሁንም እንደተዘጋ መሆኑን ኮሚቴው አጋልጧል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከሙዚቃ ጓዳ በየሁለት ሳምንቱ ቅዳሜ በፍኖተ ዲሞክራሲ አንድነት ድምጽ እየተዘጋጀ የሚቀርብ የኢትዮጵያ ሙዚቃን አመጣጥ እድገትና አሁን ያለበትን ሁኔታ የምንዳስስበት ፕሮግራም ነው።
ዘመናዊ የሙዚቃ ስታይሎች እድገት በኢትዮጵያ
የሚከተሉት ሙዚቃዊ ምሳሌዎች ለዘመናዊ ሙዚቃ አድማሱን እንዲያሰፋ አዳዲስ መንገዶችን እየቀየሰ በመሄዱ የተገኙ ናቸው። በዚህ ረገድም በርካታ ድምጻውያን ፈርተዋል። በትውልድ ቅብብሎሽ የተካሄደው የድገት በአብዛኛዎቹ የሙያ ሰዎች ዘንድ መሰረታዊ የሙዚቃ ትምህርት አስፈላጊነት እየታመነበት በመምጣቱ የተሻሻለ አቀራረብ ሲይዙም ይስተዋላል። በተለይም በሳውንድ ሲስተሙ ላይ ቅንብሩ እየበለጸገ መሄዱ አይነተኛ ምክንያት ሊሆን ይችላል። በመሆኑም የሀገር መሳሪያዎችን አጫውት መንገድም እያሻሻሉ የሚያቀርቡ በርካታ ወጣቶች ፈርተዋል። የሀገር ባህል ሙዚቃ መሳሪያዎች ከዘመናዊ የአውሮፓ ሙዚቃ መሳሪያዎች ጋር በቅንጅት የሚሰሩበትን ሁኔታ በማመቻቸትም ወጣቱ ካለፈው ትውልድ የተሻለ አስተዋጽኦ አድርጓል። የብሔረሰብ ባህላዊ ሙዚቃዎችን በዘመናዊ ሙዚቃ እድገት ውስጥ እየተገለጹ መሄዳቸው አዲስ የተጀመረ ክስተት ባይሆንም በይበልጥ የሚተዋወቁበትን ሁኔታ ወጣቱ ፈጥሯል። ባለፉት ፕሮግራሞቻችን እንደገለጽነው የብሔረሰቦች ሙዚቃ በባህላዊ ሙዚቃ ሙድና ስታይል ላይ ያላቸውን ትስስር በማጎልበትና በማጠንከር ረገድ ወጣቱ የተጫወተው ሚና ከፍተኛ ነው።
በዚህም የበርካታ ማህበረሰቦች ባህላዊ ሙዚቃዎች በዘመናዊ ሙዚቃ ውስጥ ድርሻ እየተሰጣቸው መጥቷል። በአዳዲስ መልክም አደባባይ እንዲወጡ መንገድ ከፍቷል። ወጣቱ ትውልድ በዚህ በኩል ያደረገው ጥረት የሚመሰገን ነው። ምክንያቱም በፖለቲካው አቀንቃኞች በተለይም የጎሳ ፖለቲከኞች የኢትዮጵያ ማህበረሰብ በባህል የተለያየ እንደሆነ አድርገው የሚደሰኩሩት መሰረት የሌለው አባባል መሆኑን ያስመሰከረ ነው። እስካሁን ድረስ ባለው ሙዚቃዊ መረጃ ልዩነቱ የቋንቋ እንጂ የባህላዊ አሰራር ሞድ ፎርምና ስታይል እንዳልሆነ በሙዚቃው ውስጥ ታይቷል። ይሁን እንጂ የኢትዮጵያ ሙዚቃ ዓለም አቀፉን እድገት ሳይተው በራሱ መልክ እንዲጓዝ የተደረገበት የክብር ዘበኛ የሙዚቃ አሰራር ስልት እንዲቋረጥ መሆኑ አግባብ አልነበረም። በአሁኑ ጊዜ ይበልጥ የሚደመጠው የወጣቱ ሙዚቃ ድርሰቶች አንድም በውጭ ዓለም ሙዚቃዊ መንገዶች ላይ ያተኮረ አሊያም በባህል አሰራር ላይ የተጠመደ ነው። እንደ በፊቱ የግል ድርሰቶች የራሳቸውን ኢትዮጵያዊኛ መንገድ መከተላቸው ቸል የተባለ ይመስላል። የነበረውን አድሶና አሰማምሮ አሊያም የውጭውን መንገድ ተከትሎ መሄዱ ሁለቱም ችግሮችን ሊያስከትሉ መቻላቸውን መገንዘብ ያስፈልጋል። ባህላዊውን መንገድ ብቻ ሙጥኝ ማለት አለበለዚያም በውጭው ዓለም የሙዚቃ መንገድ ተጠምዶ የራስን ማጣት የሚበጀን አይሆንም። ምሳሌ አንድ ኢትዮጵያ ሀገሬ ባቢ ላቀው።
በጣም በጥንቃቄ ንያዝ የሚገባው በራስ የማደግን ሐሳብ እንዳጠናከር የፈጠራ ችሎታን እንዳያኮሰምን ሙዚቃዎች ሁሉ በአውሮፓውያን መስመር እንዲነግዱ ምክንያት እንዳይሆን ወዘተ ነው። በተረፈ እንደ አንድ አማራጭ መንገድ ተደርጎ ቢታይ ችግር የለውም። ምሳሌ ሁለት ተስፋዬ ገብሬ እንግሊዝኛ
የሚከተለው ሙዚቃ በኢትዮጵያውኛ ቋንቋ በአለም አቀፉ ሂፕ ሆፕ እና ራፕ የሙዚቃ መንገድ የሚሰራ ነው። ይህ አይነቱ መንገድ ዩኒቨርሳል የሆነ ጠባይ ይኖረው እንጂ በየሙዚቃዎች ውስጥ ጣልቃ የገቡ ማማማቅ በተለይ በቀረርቶ ዜማና በፉከራ መነባነብ ላይ የሚታየውን ባህላዊ አሰራር የሚያንጸባርቅ ነው። ይህ አይነቱ አሰራር በዘፈን ውስጥ የሚንጸባረቅ ነው። ኢትዮጵያ የፈጠራ ባለቤትነቷን መብት ብትጠይቅ ፍልሚያው በቴክኖሎጂ አደግን ካሉ አገራት ጋር ስለሚሆን መስካሪም አይገኝ። እንዲያውም ለምን ታጣሉናላችሁ ብሎ የሚጉተመተም የራሰውም አያጡም። ያም ሆነ ይህ ሙዚቃው እንዳማራጭ ስታይል መከተል ያለበት መሆኑ ሀቅ ነው። ካደርኛው ባህላዊ ሙዚቃ ስኬል ጋር የሚመሳሰልበት ሁኔታም ይስተዋላል። ምናልባትም የመሳሪያው ኢንተርሉድ ጣልቃ ገብ ድምጽ ጎላ ብሎ ቢወጣ ኖሮ ይበልጥ ማየት በተቻለ ነበር። ሙዚቃው እነሆ አበሻዊ በጆኒ ራጋ I don't want him up to death. I'm the damn general, I got this woman set. Get off the line. Yeah, we're gonna take it.
የሚከተለው የጃዝ ሙዚቃ በኢትዮጵያውኛ ምን እንደሚመስል ይጠቁማል። የመጀመሪያውን የጃዝ ሙዚቃ አሰራር በኢትዮጵያ ውስጥ ያስተዋወቀው ዘግርማስ ባንድ ነው ቢባል ስህተት አይሆንም። ከዚህ በኋላ በርካታ አንቱ የተሰኙ የሙዚቃ ደራሲዎች ሰርተዋል። እነ ዳዊት፣ እነ ኃይሉ መርጊያ፣ እነ ይልማ ገብረአብ ለዚህ ምሳሌዎች ናቸው። ቀደም ሲል በእቴጌ ሆቴል መሰረት ጥሎ የነበረው ዘግርማስ ባንድ ስታይሉን በማስተዋወቅ ግንባር ቀደም ሚና ተጫውቷል። በእርግጥ የሙላቱ አስታጥቄ ወደ ሀገር መመለስ የጃዝ ስታይልን ደረጃ ከፍ አድርጎታል። ሙዚቃ እነሆ ይበቃኛል በግርማ በየነ።
ፍቅር እንደ ኪራ በመቼ ይዛኛል አንቺ በፈካሽኝ እኔም ይበቃኛል የኑሮዬን ተስፋ ጥየው ነበር ባንቺ እስቲ ራቃት በይኝ ቀርበሽ ተጫዎቺ መቼም መረጥኩን ለብቻ ምግሮ በጥልቅ ካልተማረ ፍቅር ይበቃኛል መች ይባል ነበረ።
በፋንክ ኤንድ ሶል ሙዚቃ ቀነብር ስሜት የቀረበ ከመሆኑም በላይ በኢትዮጵያ ሙዚቃ ውስጥ የተዋወቀው ቀደም ሲል ነው። እነ ታምራት ሞላ፣ መልካሙ ተበጀና አባይ በለጠ ወዘተ ይዘቱን አገርኛ መልክ በመስጠት የሶልን ሙዚቃ ያቀርቡ ነበር። ዘሪቱም ይህንን ኢምፕሮቫይዜሽናል መንገድ ስትከተል የሙዚቃ ቶናል ግንዛቤዋን አስተማማኝነት በማጤን መሆኑን ካላት በራስ የመተማመን ስሜት ማወቅ ይቻላል። በግጥሙም ላይ ከባህላዊው የወል ግጥም አመታተር ለየት ያለ መንገድ የሚከተል መሆኑ ይስተዋላል። መሳሪያው ዘፋኛዋን ከለላ እየሰጠ አጅቦ የሚጓዝ ነው። አቅጣጫ ተቋሚዋ ራሷ አቀንቃኟ ናት። በአቀንቃኟ ላይ ከፍተኛ ጫና የሚያሳድርና ኢምፕሮቫይዜሽን ችሎታን የሚጠይቅ ቢሆንም በነጻነት ለማቅረብ የሚያስችል መብት የሚሰጥ መሆኑ ደግሞ ሊታወቅ ይገባል። ሙዚቃው እነሆ ሰይፍን አንሳ በዘሪቱ ከበደ። የሚከተለው ሙዚቃ ደግሞ የክብር ዘበኛ ሰራዊት ወደ ኮሪያ ዘምቶ በሚመለስበት ጊዜ የሩቅ ምስራቅ የፔንታቶኒክ ሙዚቃ አጠቃቀም ስልትን ወደ ኢትዮጵያዊኛ ቋንቋና ለዛ በመለወጥ ያስገኘው ነው። እዚህ ላይ መናገር የምንፈልገው ይህን ሙዚቃ የምትቀርበው ወጣት ልጅ በስሜቷ የኦፔራ ስራን ስታይል በግሏ አጥንታ ያቀረበችና ችሎታዋን ለህዝብ ያስመሰከረች ብትሆንም ይህን ስሜቷን በተግባር ለማዋል ያልቻለች መሆኗ ግልጽ ነው። በውጭ ሀገር ትምህርቷን እንድትቀጥል የሚያስችል ምንም አይነት እርዳታ ስላልተደረገላት ወደ ዘመናዊ ሙዚቃ ዘፈን እንድታተኩር ምክንያት ሆኗል። የያሬድ ሙዚቃ ትምህርት ቤት ከደርግ ዘመን ጀምሮ ከታቀደለት ዓላማ ውጭ በመንቀሳቀሱ አቅም ያጣ ይመስላል። አሸናፊ ከበደ፣ ሙሴ ነርሲስ ናልባልዲያን፣ ጸጋይ ደባልቄም ሆኑ ሌሎች የሙዚቃ ተቆርቋሪዎች የነበራቸው ራዕይ እንዲህ እንዳልነበር እርግጠኞች ነን። በመሆኑም ሃናና እሷን የመሳሰሉ ታዳጊ ልጆች እድሉን አለማግኘታቸው ያሳዝናል። ቀጣዩ ሙዚቃ እነሆ፣ ሩቅ ምስራቅ ሳለሁ በሃና ግርማ።
Yeah.
የሚከተለው ሙዚቃ መሰረቱ ባህላዊ ሆኖ በዘፈን ስታይል ውስጥ ያለ በዘመናዊ ጃዝ ሙዚቃ አሰራር የተቀናበረ ነው። የዜማው ስሪት በሙዚቃው ኢንተርሉድ አሰራር የተለየ አቀራረብ እንዲኖረው ተደርጓል። በችክችካ ምቱ በዘገምተኛ ቴምፖ ቀርቧል። ኮኖሬ ሳኔ ደጋጎ በተደጋጋሚ የሚጠቀሱት ለስታይሎች እድገትና ለብሔረሰቦች ሙዚቃ ዘመናዊ አሰራር ፈር የቀደዱ ደራሲና አቀናባሪ በመሆናቸው ነው። ሙዚቃው ነው ሃርካሁኔ በጥላሁን ገሰሰ።
ሰላምከ ያገኔ ሰላምከ ሰላምከ ያገኔ ሰላምከ ሐርከፉኔ ያደይኮ ሰላምከ
ሰላምከ ያገኔ ሰላምከ ሐርከፉኔ አይመት ሰላምከ
ዱብን ተሚማ ዱብ ሙጨዮ መጋላ ኢጀኮ ቀቤ ጉራኮ ቀቤ ነራሳ ገንደን ቀቤ ኢሲናን ጀናኒ ኢተን ኢሰያደና ገምናኒ ሰላምካ ያገኔ ሰላምካ ሰላምካ ያገኔ ሰላምካ አርከቡነ ያይሜቴ ሰላምካ
ሰላምካ ያገኔ ሰላምካ ሰላምካ ያገኔ
ishururu ya kenne shururu ishururu ya de shururu ishururu ya kenne shururu ishururu daban maloliru salamaka ya kenne salamaka salamaka ya kenne salamaka harkapune ya de salamaka
katayu muzika በዘመናችን የሙዚቃ አሰራር ላይ ብቻ ሳይሆን አመርቂ ግጥሞች በዘፈን ሙዚቃ ውስጥ መሰረት እንዲኖራቸው በማድረግ ለወደፊቱ ዘመናዊ ሙዚቃ አሰራር ፈር የቀደደ ነው። የሙዚቃ ቅንብሩም ሆነ ግጥሙ የዘፈንንና የንጉርጉሮን ስታይሎች ድብልቅ አሰራር ከመስተዋወቁም በላይ በዘመናዊ ቅንብሩ የዘፈን ስታይልን የፈንክ ሙዚቃ ባህሪን ያንጸባረቀና የውጭውንና የግቢውን አሰራር ስልት ባቻነት ለማቅረብ የታረ ነው። ባራያነት ሊታይ የሚችልም መሆኑ የኢትዮጵያን ሙዚቃ ጠባይ በትክክል መግለጹ ነው። ሙዚቃው እነሆ ብቸኝነቴ በቴዲ አፍሮ።
Get me the time, and we get me the time.
የሚከተለው ሙዚቃ በዘፈን ስታይል የቀረበ ዘመናዊ ሙዚቃ ነው። በኢትዮጵያ ሙዚቃ ውስጥ ለዘመናዊ አሰራር በሪትም ደረጃ ያልተመቻቹና ከባህላዊ ሪትሙ ጋር ተቆራኝተው ከሚጓዙት ውስጥ ጎልተው የሚታዩት የትግርኛና የጉራጌኛ ሪትሞች ናቸው። በተለይ የትግርኛ ሙዚቃ የዜማ ጠባዩ በራስ የሚዘመር ምንም አይነት የትናጋም ሆነ የጉሮሮ ቅላጼ መንገዶችን የማያዘወትር መሆኑና በከፍተኛ ድምጽ ወይም ቶን የሚዘመር መሆኑ ያሰራሩን ጠባይ ልዩ እንዲሆን ያደርጋል። የትግርኛ ሙዚቃ መሰረታዊ ጠባዩን ሳይቀይር በዘመናዊ አቀራረቡ እየተለወጠ መምጣቱን በሚጠቀምባቸው የድምጽ ገደቦች ማለትም ባህላዊው የሆነውን ከፍተኛ ድምጽ አዘማመር ጠባይን ለውጦ በወረደ ኦክታቭ መስራት መጀመሩን በአንዳንድ ሙዚቃዎች ላይ ማየት ይችላል። ባህላዊ የሆነው የመዝሙር ስታይል ከዘፈን ጋር ተደባልቆ መሰራቱም ያልተለወጠ ነው። ሙዚቃው እነሆ ካሊዮ በአብርሃም ገብረ መድህን።
የሚቀጥለው ሙዚቃ ሙሉ በሙሉ የዘፈን ሙዚቃን ስታይል ተከትሎ የኢትዮጵያን ሙዚቃ አሰራር ዘይቤ የሚያንጸባርቅ በኦሮምኛ ቋንቋ የቀረበ ነው። የሙዚቃውን የዜማ ውበት ለመግለጽ በሶስት ክፍሎች ተከፋፍሎ ቀርቧል። በዚህ ሙዚቃ ውስጥ የንጉርጉሮ አረህራሂ ጠባይ፣ የመዝሙር ከፍተኛ ቶን እንዲሁም የዘፈን ሪትም በተመጣጠነ መንገድ ተቀናብሮ የቀረበበት ነው። በፕሮግራማችን ልናሳይ የፈለግነውን የኢትዮጵያ ብሔረሰቦች ሙዚቃ የተዋዋጠ አሰራር ከዚህ ሙዚቃ ቃናና ሪትም ይበልጥ መገንዘብ ይቻላል። ወጣቱ ትውልድ ይህን ሀቅ ይፋ በማውጣቱ ተደጋግሞ ሊመሰገን የሚገባው ነው። ሀቁ ሲነገር ይህን ይመስላል። ሙዚቃው ነው ማልንጂራ ባቻሉ ሁንዴሳ።
የሚከተለው ሙዚቃ በሀገር ባህሉ የዘፈን ሙዚቃ አሻር ስልት የቀረበ ሲሆን በሁለት ክፍል የሚታይ ሪስፖንሶሪያን ጠሪና መላሽ ወይም አንሽና ተነሽ አሻር ስልትን የሚከተል ነው። ሰበል በላታ በብሩክ ተፈቃዱ።
Yeah, yeah.
የሚከተለው ሙዚቃ በአገር ባህላዊው አቀራረብ ስልት የሚታይ ነው። የዘፈን ሙዚቃ በሪትሙ ብቻ ሳይሆን ግጥሙም ስሜት ሰጭ መሆን እንደሚገባው ወጣቱ በሚያቀርባቸው ድርሰቶች ውስጥ ተንጸባርቋል። በተለይ አዳዲሶቹ ሙዚቃዎች ላይ እንደሚደመጠው ምንም እንኳ ግጥሞቹ በብዛት ስለ ጾታ ፍቅር እንጂ ስለ ሀገር፣ ስለ ታሪክ፣ ስለ ተፈጥሮ ውበት ገላጭና አስተማሪ የሆኑት ክፍሎች የተዘነጉ ቢመስልም በእነ ቴዲ አፍሮና በሌሎችም ጥቂት ድምፃውያን ግጥሞች መልእክት ሰጪ ቢሆኑ የዘፈንን ስታይል ጉዞ ሊያሳምሩ እንደሚችሉ አስመስክረዋል። ባህላዊ ሙዚቀኞች ሳይቀሩ ይህን አይነቱን መንገድ በመከተላቸው ምንም እንኳ እነሱም በምስል የተደገፈ የፍቅር ኑዛዜ ቢያስደምጡም መሰረታዊው የዘፈን ስታይል በተሻሻለ የግጥም አጀብ መቅረቡ ይበል የሚያሰኝ ነው። በዘፈን ሙዚቃ ስታይል የቀረበው የሚከተለው ሙዚቃ ከዚህ በፊት በነበረው ባህላዊ አሰራር ማለትም የዘፈን ሙዚቃ ግጥም ጊዜያዊውን ሁኔታ አንጸባራቂና ደስታ ፈጣሪ ብቻ የመሆኑን አቅጣጫ በመለወጥ ቁጭ ብሎ ማዳመጥም የሚቻል መሆኑን አስመስክሯል። ሙዚቃው እነሆ ችግር እንዳናይ በብዙ አየው ደምሴ።
የሚቀጥለው ሙዚቃ በሬጌ ሙዚቃ ስታይል የተቀናበረ ሲሆን ከሀገርኛው የዜማ ስልት የወረሰው ቶናል ወይም ሙዚቃዊ ቃና ጎልቶ ይታያል። በተለይም ስትሮፊክ የሆነው የባህል ሙዚቃ አሰራር ዘይቤ በሶልና ሪፍሬን መካከል ያለው የመተጋገዝ ሁኔታ ዜማውንና ግጥሙን ለማሟላት እንደቻለ ይታያል። ጂጂ የተወሰነ ስታይል ሳይሆን የተለያዩ ስታይሎችን የምትጠቀም ድምፃዊት መሆኗን ከጫዋታዎቿ ማወቅ ይቻላል። በተለይም አጃቢ ኦርኬስትራው ሽፋን እየሰጣት የራሷን ኢምፕሮቫይዜሽን በማከል ያቀረበቻቸው ሙዚቃዎች በአሰራር ከዘሪቱ ከበደ ጋር ያጎዳኛታል። ቀደም ባሉት ፕሮግራሞች ውስጥ እንደገለጽነው ኮሎሞቲክ የሆነው የደቡብ ኢትዮጵያ ሙዚቃዊ አሰራር ከዘመኑ ሜሎዲ ዜማ ጋር ተቀናጅቶ ሲሰራ የሚመስለውን ሁኔታ እዚህ ዘመናዊ ድርሰት ላይ እንመለከታለን። የውጭው ሪትም የሰሜኑ ዜማ ከደቡቡ የቃላት አጠቃቀም ጋር ተዳምሮ ኢትዮጵያዊ ቃና ያለው ሙዚቃ ፈጥሯል። ሙዚቃው እነሆ ገራገሩ በእጅጋየው ሽባባው። የተከበራችሁ የፕሮግራማችን ተከታታዮች የዛሬውን ከየሙዚቃ ጓዳ መሰናዷችንን ያጠናቀቅን በሚቀጥለው 15 ቀን በቀጣይ ፕሮግራም እስከምንገናኝ ጤና ይስጥልን። ደህና ቆዩን። Thank you.